የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ሳምንቱን ሙሉ ስናስተላልፋቸው ከቆየናቸው ዝግጅቶች የመረጥነውን የምናስደምጥበት ቀላ ይደርሰናል። ጽዮን ግርማና ኤደን ገረመው በመስተንግዶ አብረናችሁ እናመሻለን። ወደ ቀዳሚው ዘገባ እንለፍ። አባይን ይመለከታል።
ከሰሞኑ አንዳንድ የመገናኛ ብዙሃን ኢትዮጵያ በአባይ ግድብ ላይ በመገንባት ላይ ካለው ታላቁ የህዳሴ ግድብ ለማመንጨት እቅድ ይዛለት የነበረውን የኃይል መጠን ዝቅ እንዳደረገች ዘግቧል። የታላቁ ህዳሴ ግድብ ግንባታ ሂደት ዋና ስራ አስኪያጅ ኢንጂነር ክፍሌ ሆሮ ግን ቀድሞ ከተቀመጠው የኃይል መጠን እቅድ የተቀየረ ነገር የለም ብለዋል። ለጥቅም የሚውሉ ተርባይኖች ግን በቁጥራቸው ከታቀደው እንዲቀንሱ የማድረግ ሐሳብ መኖሩንም ተናግረዋል። ሀብታሙ ስዩም ዝርዝሩን እንደዚህ ያሰማናል።
8 ዓመታትን ያሳለፈው ታላቁ የኢትዮጵያ ህዳሴ ግድብ የግንባታ ሂደትን ይቆጣጠሩ ዘንድ ልክ የዛሬ ዓመት በሟቹ ኢንጂነር ስመኘው በቀለ የተተኩት ኢንጂነር ክፍሌ ሆሮ የግንባታው ሂደት በመልካም ፍጥነት እየተከናወነ መሆኑን ያምናሉ።
በአሁኑ ጊዜ የግድቡን ስራ በተመለከተ ዋናው ግድብ ከ80% በላይ ተጠናቋል። እንደዚህም የኮሪቻ ግድብ ከ96% በላይ ተጠናቋል። የጎርፍ ማስተንፈሻም ከ96%፣ በአጠቃላይ የሲቪል ስራዎችን በተመለከተ ከ84% በላይ ተጠናቋል። ሌላው የኤሌክትሮሜካኒካል ስራዎችን በተመለከተ 9 ጄኔሬተሮች ተገዝተው አንዳንድ ስራዎች ገጠማዎች እየተጀመሩ ነው። እንደዚሁም ሌሎች የቀሩት ደግሞ ሱብረካ ላይ ናቸው። ቅድመ ኃይል ማመንጫ የሚሆኑ 2 ዩኒቶች ስራ ተጀምሮ አሁን በሙሉ አቅማቸው እየሰሩ ነው።
ግድቡ በየአመቱ እንዲያመነጨው እቅድ የተያዘለት ኃይል መጠን 15760 ጊጋዋት አወር መሆኑን ለነገሩን ኢንጂነር ክፍሌ ከሰሞኑ በአንዳንድ የመገናኛ ብዙሃን ዘንድ ግድቡ ቀድሞ እንዲያመነጭ እቅድ ከተያዘለት መጠን ያነሰ እንዲያመነጭ ሊደረግ መሆኑን መዘገቡን በማንሳት ስለ እውነተኝነቱና ለዚህ ውሳኔስ እንዴት ሊደረስ እንደቻለ ጠይቀናቸዋል። አንድ ግድብ የሚያመነጨው ኃይል የሚወሰነው በግድቡ ውስጥ ተጠራቅሙ ተርባይኖችን ሊመታ የሚችለው አመታዊ አማካይ የውሃ መጠን እንዲሁም ውሃው በምን ኃይል ተንደርድሮ ተርባይኑን ይመታል የሚሉ ጉዳዮች መሆናቸውን ያወሱት ኢንጂነሩ 145 ሜትር ከፍታ ካለው የህዳሴው ግድብ ጋር በተያያዘ ለውጥ ባለመኖሩ ቀድሞ ያመነጫል ተብሎ ከተያዘለት መጠን ባነሰ እንዲያመነጭ የሚሆንበት ምክንያት የለም ሲሉ ይሟገታሉ። ሆኖም ያመነጨውን ኃይል ወደ ተጠቃሚዎች ለማድረስ በጥቅም ላይ ሊውል የሚገባ የተርባይኖች ቁጥር ላይ ለውጥ መኖሩን ያስረዳሉ።
አሁን ግልጽ መሆን ያለበት ቀደም ሲል የብረታብረትና ኢንጂነሪንግ ኮርፖሬሽን 16 ተርባይኖች ነበረ የታቀደው። ከ16ቱ ተርባይኖች ለ13ቱ የኮንትራክት ውል ተፈርመው ነበር። ቮይት የሚባል ካምፓኒ እንደዚሁም ጂኢ የሚባል ካምፓኒዎች በዓለም ላይ የታወቁ ናቸው። እነዚህ ለ13ቱ ውል ገብተናል። 3ቱ ውል አልተገባም፣ በእንጥልጥል ላይ ነበረ። ግን እነኚህ 3ቶቹ አስፈላጊ ናቸው ወይስ አይደለም የሚል የሙያዊ ግምገማ እንደ አንድ ኃላፊነት የሚሰማው ባለሙያ ዝም ብሎ የኤሌክትሪክ ኃይሉን ዋጋ የኢነርጂውን ዋጋ ሰማይ ላይ ከመቆለል እነኚህ 3ቱ ጄኔሬተሮች አስፈላጊ አይደሉምና የሚያስፈልገውን ኃይል በ13 ጄኔሬተሮች እና ተርባይኖች ማመንጨት እንችላለን፣ ስለዚህ ይሄ አስፈላጊ አይደለም የሚለውን ጥናት ነው አሁን ያካሄድ ነው። ጄኔሬተሮችን ዝም ብሎ መደርደር ሳይሆን ኢኮኖሚካል በሆነ መንገድ ተጠቅመን እኛ ደግሞ እግዚአብሔር ከሰጠን ስጦታዎች አንዱ የውሃ ሀብት ነው። ብዙ ሃይድሮኤሌክትሪክ ማመንጨት የምንችል ስለሆነ ከዚህ ያለ አስፈላጊ ኢንቨስትመንት ያለ አስፈላጊ ጄኔሬተሮች ደርድረን ወጪ ከምናበዛ ተጠቃሚ ላይ ገንዘቡን ከፍ ከምናደርግ ለምን ከዚህ ሴቭ የሚደረገውን ሌላ ኃይል ማመንጫ ላይ አናውልም የሚል ነው እንጂ ከካፓሲቲ ጋር የሚሄድ ነገር አይደለም።
ከአባይ ወንዝ ጋር በተገናኘ ኢትዮጵያ፣ ግብጽና ሱዳን ተደጋጋሚ ውይይቶችን እያደረጉ እንደሆነ ይታወቃል። ከቅርብ ጊዜ የውይይት ነጥቦቻቸው መካከል አንዱ ግድቡን በውሃ ለመሙላት ምን ያክል ጊዜ ሊወስድ ይገባል የሚለው እንደሆነ በተለያዩ መገናኛ ብዙሃን ላይ ተዘግቧል። የታላቁ ህዳሴ የግንባታ ሂደት ኃላፊ የሆኑት ኢንጂነር ክፍሌ ሆሮ በሀገራቱ መካከል የሚደረጉ ስምምነቶችና ንግግሮች በተለይም ከውሃ ሙሌት ስራዎች ጋር ባልተገናኙ የግድቡ የግንባታ ሂደቶች ላይ ለውጥ አያመጣም ይላሉ።
የውሃው አሞላል በሶስቱ ሀገሮች በሚስማሙበት ነው። ይሄ ግን በፕሮጀክቱ የስራ ሂደት ላይ የሚያስከትለው ምንም አይነት ተጽዕኖ የለም። አሁን ያለው ስምምነት በውሃ አያያዝ ላይ ካልሆነ በስተቀር በግድቡ ፊዚካል ስራ ላይ የሚያስከትለው ምንም ነገር የለም። በአጋጣሚ እንኳን አሁን ኦፕሬሽን ሳይጀመር በፊት ውሃ መያዝ እንኳን ካስፈለገ በስምምነቱ መሰረት ጄኔሬተሮች እንኳን ባይደርሱ የአምስት ጄኔሬተሮችን አቅም ወይንም ውሃ ማስተላለፍ የሚችል ቦቶም አውትሌት የምንለው ከግድቡ ውሃ የምንለቅበት ስትራክቸር ገንብተናል።
ታላቁ የኢትዮጵያ ህዳሴ ግድብ ግንባታው እንዲጠናቀቅ እቅድ የተያዘለት ከሁለት ዓመታት በፊት ነበረ። አሁን ላይ ሁለት ጄኔሬተርና ተርባይን የሚጠቀመው የግድቡ መካከለኛ ክፍል በ2013 ኢትዮጵያ አቆጣጠር ኃይል እንዲያመነጭ፣ የግድቡ አጠቃላይ አካላዊ ወይንም ፊዚካል ስራዎች በ2015 የኢትዮጵያ ዘመን እንዲጠናቀቁ እቅድ እንደተያዘ ኃላፊው አክለው ነግረውናል። በዚህ ስሌት መሰረት ግድቡ ከቀደመው ማጠናቀቂያ ጊዜው ወደ 5 ዓመታት ገደማ ዘግይቶ ይጠናቀቃል ማለት ነው። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ወደ ተከታዩ ዘገባችን ስናልፍ ደግሞ ሰሞኑን አነጋጋሪ የነበረው የህወሓት ማዕከላዊ ኮሚቴ ለሰባት ቀናት ሲያካሂድ የነበረው ስብሰባ በማጠናቀቅ ያወጣው መግለጫ ነው። ህወሓት በመግለጫው እሳትና ጭድ የሆኑ ፓርቲዎች ሊዋሃዱ አይችሉም፣ ከተዋሃዱም ኢህአዴግን ከማፍረስ ባሻገር ሀገርን ያፈርሳል ብለዋል። የኢህአዴግ ጽህፈት ቤት በበኩሉ ውህደቱ ሀገራዊ አንድነትን የሚፈጥር መሆኑን ያካሄድኩ ጥናት ያሳያል ብለዋል። ሙልጌታ ጽሃ ዝርዝር አለው።
የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ከመስከረም 26 እስከ ጥቅምት 2012 ዓ.ም ለሰባት ተከታታይ ቀናት ያካሄዱ ስብሰባ አስመልክቶ መግለጫ አውጥቷል። ኮሚቴው ባወጣው መግለጫ በ2011 ዓ.ም በልማት መልካም አስተዳደር ድርጅታዊና ፖለቲካዊ ጉዳዮች አስመልክቶ በተጨማሪም የአዲስ የፖለቲካ መድረክ ብሎ የሰየመው ሂደት የትግራይ ህዝብ ህልውናና ደህንነት ትኩረት በማድረግ በዝርዝር መገምገሙ አስታውቋል። መግለጫው እንደሚያመለክተው በ2012 ስለሚፈጸመው ልማታዊና ፖለቲካዊ ስራዎችም አጽድቋል። ኮሚቴው በመግለጫው ባለፈው ዓመት በትግራይ በመልካም አስተዳደርና ልማት ትኩረት ማድረጉን አስታውቋል። ሁሉንም ነገር ትተው ወደ ጥፋት ለገቡ እና እኛም ወደ እነሱ ጎትተው ሊያስገቡን ጥረት ባደረጉት ባሏቸው ሳንደናገር በስራ ላይ ቆይተናል ብሏል። በትግራይ በመልካም አስተዳደር ያለው ችግር ሰፊ ነው ያለው የኮሚቴው መግለጫ በዚህ ዓመት እነዚህ ችግሮች ለመፍታት በጽናት እንሰራለን ብሏል። ባለፈው ዓመት የትግራይ ህዝብና ህወሓት ለማንበርከክ ከሁሉም አቅጣጫ ያጋጠመው ፈተና ቀላል አልነበረም ያለው መግለጫው በቀን መንገድና ፍትሃዊ ትግል ተመርተን ባካሄድነው ትግል ተከላክለን ወደፊት እየተጓዝነን ብሏል። በቀጣይ ሁኔታው የከበደና የባሰ የሚሄድ በመሆኑ በዚህም የትግራይ ህዝብ ትግሉ አጠናክሮ ሊቀጥል ይገባል ብሏል። የትግራይ ህዝብ ደህንነትና ህልውና ለማረጋገጥ በሚደረግ ትግል ህወሓት በክልሉ ውስጥ ከሚገኙ የፖለቲካ ፓርቲዎችና የሲቪክ ማህበራት ጋር የተለየ ትኩረት ሰጥቶ እንደሚሰራ አረጋግጧል። ኮሚቴው በስፋት ከገመገማቸው ጉዳዮች የሀገሪቱ ወቅታዊ ሁኔታ መሆኑን መግለጫው አስታውቋል። በአሁኑ ጊዜ የሀገሪቱ ችግሮች እየባሱ በመሄዳቸው ሀገር ወደ መበተን ደረጃ እየደረሰ ነው ሲል ገልጿል። ወደ ባሰ ችግር እየከተተ ካለው ጉዳይ አንዱ ውህድ ፓርቲ የመመስረት እንቅስቃሴ ነው ብሏል። የህወሓት መግለጫ ውህድ ፓርቲ የሚፈጠመው ሁሉንም ጥያቄዎች ማለትም መስመር፣ ፕሮግራም፣ ስትራቴጂ የሚያጣምር አንድ አመለካከትና እምነት በሁሉም ድርጅቶች መፈጠር ሲችል ብቻ ነው ብሏል። የኮሚቴው መግለጫ በአሁኑ ጊዜ አንድ ላይ ሊሆኑ የማይችሉ እሳትና ጭድ የተሸከመው ያለውን ኢህአዴግ እንኳን ውህድ ፓርቲ ሊሆን እንደ ግንባር ሆኖ መቀጠል የማይችል የተበተነ ድርጅት ነው ብሏል። በእንደዚህ ሁኔታ ላይ ውህደት መፍጠር ድርጅቱ ከመበተን አልፎ ሀገር የሚበትን ነው ብሏል። የህወሓት ማዕከላዊ ኮሚቴ መግለጫ በአሁኑ ጊዜ የቅርጽ ውህደት ሳይሆን በይዘትም ሆነ ፕሮግራም በመሰረቱ የተለወጠ አዲስ ፓርቲ ለመመስረት ነው ጥረት እየተደረገ ያለው። ይህ ሲሆን ደግሞ ኢህአዴግ በያዘው ፕሮግራም መሰረት የኢትዮጵያ ህዝብ የሰጠውን ሀገር የመምራት ስልጣን ይቋረጣል ብሏል። ሀገር እንዲመራ ኃላፊነት ያልተሰጠው አዲስ ፓርቲ ይመሰረታል ማለት ነው ብሏል መግለጫው። ይህም ስልጣን ሊይዝ አይችልም ምክንያቱም ህገወጥ ፓርቲ እንዲሆን ስለሚያደርገው ሲል ገልጿል። ስለዚህ ኢህአዴግ በግንባር ተደራጅቶ ችግሮቹን በትግል እየፈታ ሀገር ሊመራ ይገባል ሲል ማዕከላዊ ኮሚቴው አስታውቋል። ህወሓት በእንደዚህ ያለ ሀገር የሚበትን ስህተት ውስጥ መግባት አልፈልግም ሲል ገልጿል። የህገ መንግስትና ህብረ ብሔራዊ ፌዴራላዊ ስርዓት የሚሸረሽር ጥሰት ማየት ተለምዷል ያለው ኮሚቴው በአሁኑ ጊዜ የትምክህት ኃይሎች ያላቸውን በአመለካከትና በተግባራዊ እንቅስቃሴ ሀገር ያመሱ ነው ብሏል። የሰላም እጦት እየሰፋ መንግስት የማይመራውና የማይቆጣጠሩ ቦታዎች እየተፈጠረ ነው በማለት ገልጿል። ይህም ማልፎ ከፍተኛ ወታደራዊና የአማራ ክልል አመራሮችን እስከ መግደል የሄደ ተግባር ተፈጽሟል። ይህም ግድያ በአግባቡ ተጣርቶ ለህዝብ ግልጽ ማድረግ ያልተቻለበት ሁኔታ ነው ያለው ብሏል። ኢኮኖሚ የተዳከመ ልማት የሚመራው የሚደግፈው አጥቶ ልማታዊ አቅሞችም እየመከነ የሥራ አጥነት እየተባባሰ የዋጋ ንረትም ሰማይ ተሰቅሏል ሲል ገልጿል። የትምክህት ኃይል ፌደራላዊና ህገ መንግስታዊ ስርዓት በማፍረስ አዳዊ ስርዓት ለመመለስ እየሰራ ነው ያለው መግለጫው የኃይል በውስጡ ያለው ጸረ ህዝብ ተግባር ከመፍታት ይልቅ የሁሉ ችግር ሶስተኛ ወገን ነው የሚል የቆየ ዘፈን እየተሰማ ነው ብሏል። የትግራይ ህዝብና የአማራ ህዝቦች በጋራ ትግል ትምክህት አሸንፏል። ለቀጣይም ሁለቱም ህዝቦች አጋጭተው መኖር የሚፈልጉ ኃላፊነታቸውን ትተው ይህን በመፈጸም የተጠመዱ ኃይሎች በተደራጀ መንገድ መታገል ይገባል ብሏል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ህብረ ብሔራዊ ፌደራላዊ ስርዓት ለማዳን ሊታገሉ ይገባልም ብሏል። የፌደራል መከላከያ ሰራዊትም ህገ መንግስታዊ ስርዓቱ ለመጠበቅና የህዝብ ሰላምና ደህንነት በመጠበቅ ዙሪያ እንዲሁም ሀገር ከጥፋት ለማዳን በሚያደርገው ጥረት የትግራይ ህዝብና ህወሓት እንደሚደግፉት አስታውቋል። ስድስተኛው ሀገራዊና ክልላዊ ምርጫ በዚህ አመት በህገ መንግስቱ መሰረት የግድ መካሄድ አለበትም ብሏል። ለምርጫው የሚደረግ ዝግጅት ግን እየተደረገ አይደለም ብሏል። ለኤርትራ ህዝብም ባስተላለፈው መልእክት የትግራይና የኤርትራ ህዝቦች ለጋራ መብት ጥቅም በጋራ የታገሉ ወንድም ህዝቦች ናቸው ብሏል። ባለፈው አመት የተጀመረው የሰላም ተስፋ በዚህ አመት ተጠናክሮ መቀጠል ይገባል ያለው መግለጫው ህወሓትና የትግራይ ህዝብም ይህ ሰላም እንዲጠናከር ከነሱ የሚጠበቀው እንደሚፈጽሙ መግለጫው አስታውቋል። በኢሃዴግ ውህደት አስመልክቶ ያነጋገርናቸው በጽፈት ቤቱም በዲሞክራሲ ግንባታ የጥናትና ምርምር ዘርፍ አስተባባሪ ዶክተር ተመስገን ቡርቃም ኢሃዴግ ከተዋሃደ የተደራጀ አቅም ይፈጥራል፣ ሀገርም ወደ አንድነት ያመጣል ሲሉ ተናግሯል። በአሁን ጊዜ በተለይ አጋር ድርጅቶች የተባለ ልዩነት መፍጠር የማይቻልበት ሁኔታ ስላለ ውህድ ፓርቲ አስፈላጊነቱ ከፍተኛ ነው በማለት ተናግሯል። በመከላከያ ሰራዊት ከፍተኛ አመራሮች ላይና በአማራ ክልል አመራሮች የተፈጸመው ግድያ ምርመራ አስመልክቶ ካሁን በፊት የፌደራል ፖሊስ ኮሚሽን ለቪኦኤ እንደገለጸው ምርመራው እየተካሄደ መሆኑንና በቀጣይም ለህዝብ ይፋ እንደሚደረግ አስታውቆ ነበር። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
በሌላ በኩል የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ንጉሱ ጥላሁን በሰጡት ምላሽ በህወሓት የወጣው መግለጫ ለውጡ ከመጣለት ሳይሆን ከመጣበት ህዝብን የማይወክል አካል የወጣ ነው ብለውታል። ለዚህም ምክንያቱ መግለጫውን ያወጣው ቡድን በለውጡ ምክንያት የተቋረጠበት ጥቅም መኖሩንና የነበረውን ግፍ እንዲመለስ መመኘቱ ነው ብለዋል። ህወሓት የኢህአዴግን የውህደት እንቅስቃሴ አስመልክቶ በመግለጫው ያሰፈረውም ለአመታት ሲያንጸባርቀው ከነበረው አቋም የተለየ እንደሆነ አቶ ንጉሱ ተናግረዋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ወይም የፕሬስ ሴክሬታሪ የሆኑት አቶ ንጉሱ ጥላሁን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል።
ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በዚህ መግለጫ ላይ የተንጸባረቁ ሐሳቦችን አጣጥለዋል።
ይሄ ለውጥ ይሄን ተሸክሞ ይሄን ኃላፊነት በመወጣት በሚያደርገው እንቅስቃሴ ስኬቶችም አሉት ድክመቶችም አሉት፣ ምንም አይካድም። ነገር ግን መቼም ቢሆን የማይቀረው ነገር ምንድነው? እቺ ሀገር አሁን ፈተናዎች እዚህም በዚያም የሚታዩ ጉዳዮች ቢኖሩም እንኳን ሊነጋ ሲል ይጨልማል እንደሚባለው ሀገሪቱ አንድ ሆና ጠንክራ ለመሄድ የመጨረሻውን ምዕራፍ ይዛለች። እነዚህ የሚሰሙት ድምጾች በመግለጫው የተካተቱት በአጠቃላይ ከለውጡ በተጻራሪ የቆሙ ናቸው። ይልቁንስ መመርመር የሚያስፈልገው ምንድነው? ለምንድነው ይሄ መግለጫ ከለውጡ በተጻራሪ የቆመው ብለን ብናይ ለውጡ መጣበት ማለት ነው። ለውጡ አልመጣለትም። ለህዝቦች አንድነት፣ ለሀገር ብልጽግና እና ለጋራ ታሪካችን በጋራ ቆመን መስራት ያሰበ ለውጥን ኢትዮጵያን ስሟን ከፍ አድርጎ በዓለም አደባባይ የበለጸገች ሆና እንድትታይ የሚተጋ ለውጥን በተጻራሪው የሚፈትንና የሚያጣጥል የሆነበት ምክንያት ይሄንን መግለጫ በባለቤትነት እየመራ ያለው ቡድን ህብረተሰብ አይወክልም፣ የህዝብ ፍላጎት እያፈነ ነው፣ ራሱ የወጣበትንም ህዝብ ፍላጎት እያፈነ ወደ አደባባይ እንዳይወጣ ድምፁንም እየገታ ያለ ስርዓት ነው። ይሄ ስርዓትና ይሄ ቡድን ለውጡ የመጣበት በመሆኑ ያቋረጠበት ጥቅም የነበረ መሆኑን ሁላችንም ስለምናቅ ያ የነበረው ግፍ ይመለስ ዘንድ ከምኞት የሚመነጭ በመሆኑ አሁን የሚታየውን ለውጥ ዋጋ እንደሌለው አገር ያጠፋ እንደሆነ አሃዳዊ እንደሆነ የፌደራል ስርዓት እንዳፈረሰ ባንድ ጎን ያነሳል። በሌላ ወገን ደግሞ ራሱ አግልሏቸው የነበረውን ቀደም ሲል እንደ ሁለተኛ ዜጋ ያያቸው የነበረውን አጋር ብሎ የመጀመሪያ ዜጎች አይደሉም ብሎ የፈረጃቸው ወገኖች ዛሬ ደግሞ እናንተ መብታችሁ ተደፍሯል ድረሱልኝ ብሎ ጥሪ ያስተላልፈ
የህዋት ማከለይ ኮሚቴ መግለጫ ከተከሳቸው ሌሎች ነጥቦች አንዱ በህገ መንግስቱና በህብረ ብሔራዊ ፌደራላዊ ስርዓቱ ላይ ተደቀነ ያለው አደጋ ነው። ይህንኑ ህብረ ብሔራዊና ፌደራላዊ ስርዓት ለማዳን እንዲረባረቡም ለብሔር ብሔረሰቦችና ህዝቦች ጥሪ አቀርቧል። አቶ ንጉሱ ግን ሊተች የሚገባው ከለውጡ በፊት የነበረው ፌደራሊዝም እንደሆነ ነው ያብራሩት።
ከለውጡ በፊት የነበረው የስም ፌደራሊዝም ነገር ግን ተጨባጭ አህዳዊነት የነበረበት ሁኔታ ይቁም። እንዴት ነው አህዳዊነት? አድራጊ ፈጣሪዎች ከላይ ሆነው የሚያዙበት የሚናዙበት ሁኔታ ይቁም። የሆነን ህብረተሰብ ወክለናል ብለው በስም እየነገዱ የህዝቦችን ማጋጨት ይቁም። የትኛውንም ህዝብ ፖለቲከኛው የወጣበት ህዋትም ቢሆን እንደ ህዋት የወጣበት ህዝብ ለኢትዮጵያ ደክሟል፣ ለፍቷል፣ አገር ገንብቷል። ኢትዮጵያ እንድትቀጥል ይፈልጋል፣ አንድነቷን ይፈልጋል። ከማንም በላይ ልጠቀም አይልም፣ ከማንም በታች ልጎዳ አይልም። ኢትዮጵያ ለሱ የምትመች ለሌላውም እንደዚሁ የምትስማማ እንድትሆን ይፈልጋል። ይሄንን ህዝብ ከለላ በማድረግ በስሙ በመነገድ የሚሄድ የነበረ አህዳዊ አስተሳሰብ ነገር ግን ስሙ ፌደራሊዝም የሆነ ይቁም የሚል ትግል ነው የተደረገው። ይሄ ትግል ፍሬ እያፈራ ነው። ዛሬ ክልሎች አጋር የተባሉትም ክልሎች ጨምሮ ማንም ከላይ ሆኖ በመግዚት ሊያስተዳድራቸው አይችልም አይደለምም። በሴራ የሚከፋፍላቸውና ሀብታቸውንም ጥቅም ጭምር አሟጦ የሚወስድ ማንኛውም ኃይል የለም። ይሄንን እነሱ እየመሰከሩ ነው። ለእያንዳንዱ አካል የጡት አባት ሆኖ የመግዛት ሁኔታ ይቆም ነው፣ ይሄ ቆሟል። ስለዚህ እነዚህ ነገሮች የነቃቀለ የለውጥ ሂደት የማጣጣል ስራ ቢሰራ እንቅፋቶች ቢቀመጡለት እሾሆች ቢተከሉለት የማይጠበቃል።
በጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በዚሁ ማብራሪያቸው ህዋት ያወጣው መግለጫ ከጊዜው ጋር የሚሄድ አይደለም ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በዛሬው ዘጋቢዎቻችን መስኮት ወደ ምዕራብ ሸዋ እንወስዳችኋለን። ጫማ ከመጥረክ ተነስተው ጫማ ማብረቻ ያቋቋመና ለሌሎች 20 ወጣቶች የሥራ ዕድል የፈጠረ ወጣትን መንገድነት ይዘናል። ወጣቱ ጌቱ ያስን ይባላል። በኦሮሚያ ክልል ምዕራብ ሸዋ ኢጃጂ ከተማ ነዋሪ ነው። ከጥቂት አመታት በፊት ጫማ ጠርጎ የዕለት ጉርሱን በሚያገኝበት ከተማ ውስጥ ዛሬ የጫማ ማምረቻ መክፈቱን ይናገራል። ዘጋቢያችን አኩር መልካ በተከታዩ መሰናዶ ታሪኩን ይነግረናል።
አንደኛ በሊስትሮ ስራ ብዙ አመት ቆይቻለሁ። ሰው ምን ይፈልጋል ማለት ጫማ ምን አይነት ይፈልጋል ኢንተረስቱ ምንድነው የሚለው በዛ ሰዓት አቃለሁ። ሁለተኛ ነገር ደግሞ ይሄን ጫማ ሰርቼ ከሚከፍለኝ ልቅ ሲደሰት ሳይው ነው ደስ የሚለኝ። አይኑ ላይ የምታየው ደስታ ፈገግታ ያ ለኔ ክፍያ ይበልጣል። በየቀኑ ሙያዬን እንዳሻሽል ያደርገኛል።
በምዕራብ ሸዋ የጃጂ ከተማ ነዋሪ የሆነው ወጣት ጌቱ ያሲን ከልጅነቱ ጀምሮ ጫማ በመጥረግ በሚያገኘው ገቢ ራሱን ይረዳ እንደነበር ይናገራል። ከጥቂት አመታት ልፋት በኋላም እዛው ተወልዶ ባደገበት ከተማ ጫማም ጠርጎ ስራ እንደማይናቅ ባስተማረበት መንደር ኮኬቴ ጫማ ማምረቻ ከፍቶ እየሰራ ይገኛል። እዚህ ለመድረስ ብዙ ፈተናዎችን አልፌያለሁ በማለት የሚገልጸው ጌቱ አላማዬን ለማሳካት ግን ቆራጥ በመሆኔ እየወደኩና እየተነሳሁ በስተመጨረሻ ወጣትነቴን ድል አድርጌዋለሁ ይላል። ኮኬት የጫማ ማምረቻ ለገበያ ስለሚያቀርባቸው ጫማዎችም አይነት ይዘረዝራል ጌቱ።
እኛ ምናመርተው ጫማ ፍላቶች አሉ እንዳየሁ ከስከስ አለ ለወታደርም እንሰራለን። እንደ ፍላጎታቸው ከሬንጀራቸው ጋርም ይመስል ነው እንሰራው። የመከላካያን እንሰራለን፣ የፌደራልም እንሰራለን። የኦሮሚያ ልብስ ጋር ከሚሄደው ልብስ ጋር ነው እንሰራው። ይሄ አሁን ረጃጅሙን ጫማ መታየው ለጋርዶች እንዲሆን አድርገን ነው የሰራነው እና በጣም ይወዱታል። ግን ወጣቶችም ይገዙታል ስለሚያምር በጣም ይገዙታል። ወዳጅነትም አግኝቷል። የራሳችን ፈጠራም ነው። ዲዛይኑም የሰራነው እኛ ነን። የኛ ጫማ ልዩ የሚያደርገው አንደኛ ዲዛይኑም ለየት ይላል። ትንሽ ረዘም ስለሚል የራሱ ውበት አለው። ሁለተኛ ነገር ደግሞ ጥንካሬው ነው። ሙሉ ለሙሉ ቆዳ ነው የምንጠቀመው። ውስጡ ገበር ቆዳ ነው። እንዳይሞቅ አድርገን ነው። ሁለተኛ ነገር ደግሞ አይከብድም። ጫማው ቀለል ብሎ ነው የተሰራው። ስለዚህ ይሄኛው ግን ውስጡ እንዳይሰለቻቸው አድርገን ነው የሰራነው። ከዛ ከሚሰጣቸው ይልቅ ይሄኛውን ይመርጡታል።
በደንበኞችና ገበያተኞችም ትዛዝ ጫማ እንደሚሰራ የሚገልጸው ጌቱ በተለይ እግራቸው ለሚያማቸውና ቁጥር ለማይገኝላቸው ሰዎችም ጭምር ከተለያዩ በጎ አድራጎት ድርጅቶች ጋር በመተባበር በቅናሽ ሰራለው ሲል ይናገራል። አንድ አመት ባልሞላ ጊዜ ውስጥ ድርጅቱ ያደገ መሆኑን ይናገራል። ወጣቱ ባሁን ጊዜ ስላለው ሰራተኛ ብዛትና ስለክፍያው ይገልጻል። ከክፍያው ይልቅ ከርሱ ጋር የሚሰሩ ወጣቶች ያተርፋሉ ስለሚለውን ጉዳይ አብራርቷል።
ረዲ ደማቲ ጉዳት ይረጅቱን ይገኛል። ፕሮከፈልቲንገኛ ኩማካ እና ኡጉማ ከፈላ በርሲካንት እና ኡጉማን ሳኒ ደበላ ደሙ ሚንዳን
ባሁን ጊዜ የሰራተኞቻችን ቁጥር 20 ደርሷል። እየከፈልን ነው የምናስተምራቸው። ተጀማሪ 1000 ብር እንከፍላለን። ልምድ ላለው ደግሞ 2200 ብር እንከፍላለን። እኔው ጋር ሙያቸው ያደገ ክፍያቸውም እየተሻሻለ ይሄዳል ማለት ነው። ከኮሌጅ ተመርቀው እዚህ የሚሰሩ አሉ። በአጠቃላይ ራሳቸውን ችለው ለመስራት የሚያስችል ሙያ እየቀሰሙ ነው።
ለወደፊቱ ብዙ ወጣቶችን ሊቀጥር የሚችል የጫማ ፋብሪካ ለመፈት ሐሳብ እንዳለው ተናግሯል። ጌቱ የሥራ ዕድል ከፈጠረላቸው ወጣቶች መካከል ሙልጌታ አንዱ መሆኑን ይናገራል። ሙልጌታ ከጫማ ማምረቻው እያገኘው ነው የሚለውን እንዲህ ይናገራል።
ስራ ድርሻ ወጥራለሁ። በቃ እዚህ በተከፈተልን የሥራ ዕድል በጣም ተጠቃሚ የሆነበት ነው። አንደኛ የምንሰራው ጫማ በጣም በቃ ከ37 እስከ 50 ቁጥር ነው የምንሰራው። ከዚህ በተከፈተልን ስራ አይደል በጣም በቃ እንደ መንግስት ሰራተኛ ራሳችን ነው ጠብቀን የምንኖረው። አዎ በቃ እኔ ይሄን ስራ እያየነ በቀኛም ደግሞ ነገ እንደዚህ ትንሽ ከዚህ ሲሆን ከዚህ በለጥ የሚል ራሳችን እያሰብን ነው የምንኖረው።
ከደንበኞቹ መካከለም እንዲሁ ጫማ ሲገዛ አይቼ ያናገርኩት ወጣት ፋሚ ዘይኑ እንዲህ ይላል።
ከጅማ ነው የመጣሁት። ኖኖ ቤንጃ ላይ ነው የሚሰራው። አጋጣሚ በስራ ምክንያት መጥቼ እና ጫማን ከዚህ በፊት ጓደኛ ያለው አጋጣሚ ስመጣ ገዛለሁ ብዬ አስብ ነበር። ዛሬ መጥቼ ደግሞ ጫማው በጣም አሪፍ ነው፣ ኳሊቲ ስለሆነ ማለት ነው። ማለት ከቆዳ ስሪ ስለሆነ የሚሰራው እና ደግሞ የሀገራችንን ምርት አሪፍ ሆኖ ሲሰራ መጠቀም ስላለብን ብቻ ነው የገዛው ያለው። ጫማው በጣም ስለሚመች ማለት ነው።
ጌቱ መስራትና መለወጥ እየቻሉ ጊዜያቸውን በዋዛ ፈዛዛ ለሚያጠፉ ወጣቶች መልእክት አለኝ ብሏል።
አንዳንዴ ብዙ አሁን የምታያቸው ወጣት ተምሮ ነው። ድሮ ያልተማረ ነበር የሚበዛ እንትን የሚለው። አሁን ግን ተምሮ ነው ስራ አጥቶ የሚቀመጠው። ያ ሲማር ከትምህርቱ ጎን ለጎን ምን ይሰራሉ ብሎ መጀመሪያ ተዘጋጀበትም። ለብዙ አመት አስብ ከአንደኛ ክፍል ጀምሮ እስከ ዩኒቨርሲቲ ከወጣ የተቀጥሮ የመስራት ሐሳብ ነው እንጂ ሰርቼ ለወጣለሁ የሚል በቢዝነስ ዓለም ገባለሁ ብሎ አያስብም። ሲመጣ ደፍሮ የመግባት ይፈራል። ይሄ ነው ትንሽ ፍራቻው ብዙ ጊዜ ወጣቶችን እየጎዳ ያለው። ግን ሲማሩ ቢዝነስን አይዳ እየተመለከቱት ቢሄዱ ሙያን እየተማሩ ቢሄዱ ሙያም ለሙያም ክብር ቢሰጡ ወደ ሙያ ቢመጡ ተጠቃሚ ይሆናሉ። እኔ አሁን በዚህ ወረዳ አይደለም በዚህ አካባቢ የሚሰራ ጫማ ነው ብቻ ነው። የቻይናን ጫማ የተለያየ ሀገር ጫማ እየገዛ ነው የሚያደርገው። ወደዚህ አይነት ስራ የትኛው ብሰራ አማራጭ ነው ያለ ቢሰራ ተጠቃሚ ይሆናል። እኔ አመረጥ ከዚህ ወስዶ ለራሱ ቢሸጥ ተጠቃሚ ይሆናል። ንግድን መለማመድ አለባቸው። አንሽጦ ማትረፍ በዛም መለወጥ እንደሚችል መለማመድ አለባቸው። መቀጠርን ብቻ አይደለም የራሳቸውን ስራ መፍጠር መሞከር አለባቸው።
ለአሜሪካ ድምጽ ናኮር መልካ ካምቦ።
በኢትዮጵያ በህገወጥ የሰዎች ዝውውር ላይ ተሰማርተው የተገኙና ጥፋተኛ የተባሉ ወንጀለኞችን ለመቅጣት የሚያስችል ጠንካራ ረቂቅ ህግ ተዘጋጅቶ መጠናቀቁን የፌዴራል ጠቅላይ አቃቤ ህግ አስታወቀ። ጽዮን ግርማ የፌዴራል ጠቅላይ አቃቤ ህግ የኮሙኒኬሽን ዳይሬክተር አቶ ዝናቡ ቱኑን አነጋግራ ተከታዩን ዘገባ አሰናድታለች።
የጠቅላይ አቃቤ ህግ ጽህፈት ቤት ቃል አቀባይ አቶ ዝናቡ ቱኑ ሰዎችን የመነገድ በህገወጥ መንገድ የማሻገር የስራ ስምሪት ወንጀልን ለመከላከልና ለመቆጣጠር የተረቀቀው ረቂቅ አዋጅ በወንጀሉ ጥፋተኛ ሆኖ በሚገኝ አካል ላይ ጠንከር ያለ የቅጣት አንቀጽ እንደተካተተበት ተናግረዋል።
ከለም የውጭ ሀገር የስራ ስምሪትን ጋር ተያይዞም ያሉትን ወንጀሎችን ለመቆጣጠርና ለመከላከል የወጣ ነው። በዚህኛው ድንጋጌ ውስጥ ቀድሞ ከነበረው የህግ ማዕቀፍ በተሻለ ሁኔታ በተለይ በዚህ የወንጀል ድርጊት የተሳተፉ አካላት ተገቢ ቅጣት ሊያገኙ የሚችሉበት ሁኔታ ታሳቢ ተደርጎ የቀረበ ነው። ቅጣት መጠኖቹ በርካቶቹ ናቸው የተባለው እየጸደቀ አይደለም። ሰው ተወያይቶ መጨረሻ ሲጸድቅ ይህን የሚያክል ቅጣት ድንጋጌ ይዟል ብሎ ማንሳት ይቻላል። ለጊዜው ግን በርካታ ቅጣት መጠኖችን ያዘበት ሁኔታ አለ። የእስራትም የገንዘብ ቅጣትም ጭምር ያዘበት ሁኔታ አለ።
አቶ ዝናቡ የቅጣት መጠኑን ማጠናከርና የህግ ማዕቀፉን ማሻሻል ያስፈለገው በሀገራቸው ላይ ሰርተው ራሳቸው ተለውጠው ሀገራቸውን መለወጥ የሚችሉ ወጣቶችን የሚነግዱ ህገወጥ ሰዎችን ለመቅጣት ነው ብለዋል።
ዋንኛው ምክንያት ከቅርብ ጊዜ ወዲህ በርካታ አምራቾች ሆነ ያገራችን ወጣቶች በተለይ በደላሎችና በጎት ድንበር አሻጋሮች አማካኝነት ከሀገር እንዲወጡ የማድረግ በዚህ ምክንያት ለከፍተኛ እንግል፣ ለስቃይ አልፎ ተርፎም ደግሞ ለሞት ለበርካቶች ህይወት መጥፋት ስነ ልቦና ችግርም ተመልሶም በሀገራቸው ውስጥ በተሻለ ሁኔታ መንቀሳቀስ ወደሚያስችሉበት የአካል ጉዳት እየተዳረጉ ያሉበት ሁኔታ ነው አለው። ይሄ የህገወጥ ጉዞ በተለይ ድንበር የሚሻገር ወንጀሎች ከጊዜ ወደ ጊዜ ረቀቅ በሆነ ሁኔታ እየተበራከተ መጣበት ሁኔታ አለ። ይህ መግታት ካልተቻለ አሁን ሀገሪቷ ያላት አምራች ኃይል በዚህ አይነት አስከፊ በሆነ ሁኔታ እየጊዜው እየተቀጠፈ ያለበት ሁኔታ ስላለ ይህን ማስተካከል መቆጣጠር ወሳኝና ጊዜውም የሚጠይቀን ሁኔታ ላይ የተገኘንበት ሁኔታ መሆኑ እንዲሁ ምክንያት አድርጓል። ሁለተኛው ከዚህ በፊት በእንደዚህ አይነት ወንጀሎች ውስጥ ተሳትፎ በተለይ ወጣቶችን በደላሎችና ህገወጥ በሆነ ሁኔታ ሲያሸጋግሩ የነበሩ በወንጀሉ የሚጠረጠሩ አካላትን በፍርድ ቤት ሂደት በሚኖረው ክርክር ላይ ጠንከር ያለ አስተማሪ የሆነ የቅጣት ውሳኔ ካለመኖሩ ጋር ተያይዞ የድፍረት በቀላሉ እንወጣለን የሚል እሳቤዎችን በሚያዝ ከወንጀሉ ያለመታረም ጉዳዮች በስፋት እየተስተዋለ ያለበት ሁኔታ ነው አለ። ስለዚህ ይህን መከላከል ይጠይቃል ነው።
አቶ ዝናቡ እንግዲህ እነዚህ በህገ ወጥ መንገድ ሰዎችን የሚያዘዋውሩ ሰዎች መገኛ ኢትዮጵያ ብቻ አይደለም፣ ከድንበር አካባቢ ጀምሮ ብንነሳ ጅቡቲ፣ ሶማሊያ፣ ሳውዲ አረቢያ፣ በአጠቃላይ የመካከለኛው ምስራቅና አፍሪካ ውስጥ ጨምሮ ከዛም ከፍ ይላል ይሻገራል። እና በዚህ ህግ መቆጣጠር የሚቻለው ደግሞ ኢትዮጵያ ውስጥ ያለውን ብቻ ይመስለኛል። እና ከሀገር ውጭ ያሉትን እንዴት ትቆጣጠሯቸዋላችሁ? ይህንን ብቻ በመቆጣጠር
አንዱ እንደተባለው ህገወጥ ዘዋዛሪዎች እና ደላሎቹ መሰረታቸው ሀገር ውስጥ ብቻ አይደለም፣ ሰንሰለት ነው አለው። ከዛው ከመንደር ጀምሮ ከገጠሪቱ ሀገራችን ክፍል መሀል ከተማ ዘን ወደ ድንበር ጥግ ላይ ፋይናሌ ደግሞ ከሀገር ውጭ በድንበር ተሻግሮ የምንቀሳቀስ አይነት ሰንሰለት አለ። ይህን ሰንሰለት መከላከል የሚቻለው በአንድ ሀገር አቅም ብቻ ሊሆን አይችልም፣ ይታወቃል። ስለዚህ እነዚህ አይነት ችግሮችን ለመቅረፍ በእኛ ደረጃ በሀገር ደረጃ የተጀማመሩ በርካታ ተግባራቶች አሉ። አንደኛው ጉዳይ በድንበር አካባቢ በተለይም በእኛ አጎራባች ሀገራቶች አካባቢ ላይ ያሉ ሀገራት ጋር በጋራ እነዚህ አይነት ወንጀሎችን ለመከላከል የሚያስችል ስምምነቶችን፣ መግባባቶች እየተፈጠሩ ያሉበት ሁኔታ ነው ያለ። በርካቶችም ተፈጥሯል ተብሎ የሚወሰድ አለ። እሱ ነው አንዱ። ሁለተኛው እንደዚህ አይነት ችግሮች ወንጀሎቹ እንዳይገጥሙ በተለይ ህጋዊ የሆነ የስራ ስምሪት ሂደቶቹ የሚመረባቸው አግባቦችን መፍጠር ይጠይቃል። ከእሱ ጋር ተያይዞም በመንግስት ደረጃ በተለይ መሰረተኛና ማህበራዊ ጉዳይ አካባቢ የተሰራለው ትልቅ ስራዎች አሉ።
እንግዲህ አሁን ወደ ህዝብ ተወካዮች ምክር ቤት ቀርቦ ለህግና ጉዳዮች ዲሞክራሲያዊ ቋሚ ኮሚቴ ተመርቷል። ከጸደቀ በኋላ ደግሞ ኢትዮጵያ ውስጥ እንግዲህ አስቸጋሪ ከሚባሉት ነገሮች አንዱ ህጉ ሳይሆን ህጉን የሚያስፈጽመው አካል ጠንካራ አለመሆን ነው በሚል ይተቻል። ይሄ ደግሞ ጠንካራ የሆነ አስፈጻሚ አካልን የሚጠይቅ ህግ ነው እና አስፈጻሚውን በተመለከተ የተደረገበት ውይይት አለ?
እውነት ነው። ትልቁ ነገር የህጉ መውጣት ብቻ አይደለም እነዚህን ችግሮችን ልገታ የሚችለው። በአንድ በኩል የህግን የሚያስፈጽም አስፈጻሚ አካላት አቅምና ጥንካሬ በወንጀሎቹ ላይ የምኖረው ኮንሰርን በጣም በትክክለኛ መንገድ ላይ ሆኖ በተገቢ ሁኔታ ህጉና ህጉ በሚፈቅዱ አማካኝነት እነዚህን ወንጀል ለመከላከል የሚደረገው እንቅስቃሴ ላይ የዚህ አካላት አቅም ይጠይቃል። በሌላ በኩል ደግሞ የህብረተሰባችንን አመለካከት መለወጥ ማስተካከል ይጠይቃል። ሰው ከአስፈጻሚ ጋር ተያይዞ የአስፈጻሚዎችን አቅም የመገንባት ይህን ስራ የሁሉም አካላት ስራ እንዲሆን አድርጎ ወስዶ ሚኒስትሪን አድርጎ የመስራት ጉዳዮች ላይ የሁሉም አስፈጻሚ አካላት አቅም ነው የሚሆነው። በዚህ ላይ በትብብር በጋራ መድረኮች እየተሰራ ያለበት ሁኔታ ነው አለ። በቅርቡም በሀገር ደረጃ በአፍሪካ ደረጃም እንደዚህ የንቅናቄ መድረኮች ይኖራሉ። በዚህም በነዚህ አይነት ንቅናቄ መድረኮች ተጠናክሮ የመውጣትና የወንጀል አስከፍነቱን የመረዳት ጉዳዮች ላይ ተደጋጋሚ ለአስፈጻሚ አካላት የሚሰጡ ስልጠናዎች ይኖራል ተብሎ ይጠበቃል። በሌላ በኩል አንዱ ህብረተሰባችን የመጀመሪያ ጉዳይ በተለይ አስተሳሰብ ለውጥ ማምጣት በሀገር ውስጥ ከብሮ በሀገር ውስጥ ሰርቶ መለወጥ ይቻላል፣ ጠንካራ የሆነች ሀገር አለችን፣ ሰው በዚህ ሀገር ላይ መክበር ይቻላል፣ መስራት ይቻላል የሚል አመለካከት ማምጣት ነው። በወጣቱም ላይ ይህን ስራ መስራት ይጠይቃል። ከዚህ ጎን ለጎን ወጣቱ ደግሞ በተደራጀ መልኩ ሀገር ውስጥ መስራት የሚያስችል የስራ እድል ፈጠራዎች ላይ በስፋት መስራት የሚጠይቅ ጉዳዮች ይኖራሉ። እነዚህ ጠንክሮ መሄድ ያለበት ጉዳይ ነው።
በጣም አመሰግናለሁኝ። የፌዴራል ጠቅላይ አቃቤ ሕግ የኮሚኒኬሽን ዳይሬክተር አቶ ዝናቡ ቱኑ ለሰጡ ማብራሪያ
ዝርስትን እንመጠመጠ
አድማጮች ስትከታተሉ ቆያችሁት ሳምንቱ ሙሉ በጋቢና ቪኦኤ ላይ ሲተላለፉ ከቆዩት የመራረጥናቸውን ፕሮግራሞቻችንን ነበር አብረናችሁ ያመሸነው። ጽዮን ግርማና ኤደን ገረመው ነበርን። ደህና አደሩ። በሰኞ ምሽት መደበኛ ፕሮግራም ይቀጥላል።